የጥር 17 2015 ዓ.ም የጋቢና ቪ መሰናዶው ከአሜሪካ ድምጽ ዋሽንግተን ዲሲ ጀምሯል። አብራችሁን ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ከሌሎች ቋንቋዎች ጋር ስናዋድረው ከቻይንኛ፣ ከፈረንሳይኛ፣ ከሌሎች ቋንቋ ስናዋድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉት ነገሮች ንገረኝ ብትለው ጫማ ይነግርሃል፣ ይሄ ይነግርሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ገጣጥሞ ማውራት ነው።
የዩቲዩብ ድረገጽ አውታርን በመጠቀም እንግሊዝኛ በማስተማር ላይ የሚገኘውና ከ300,000 በላይ ተከታዮች ያሉትን ወጣት አንተነህ ተሰማን በምሽቱ እንግዳችን አድርገነዋል። ይህና ሌሎች ዘገባዎችንም ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ተከታዩን 30 ደቂቃ አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ወዳደረግነው ነው የምንሻገረው። መሰናዷችን ማህበራዊ መገናኛ ሚዲያዎችን ለእውቀት ሽግግር አገልግሎት እየተጠቀመ ከሚገኝ ወጣት ጋር ያደረግነው ቆይታ ነው። አንተነህ ተሰማ ይባላል። በዩቲዩብ አውታር ላይ ከ350,000 በላይ ተከታዮች ያሉት ማራኪ እንግሊሽ ውዝአቢ የተሰኘ አገልግሎትም መስራች ነው። ከሀብታሙ ስዩም ጋር ቆይታ አድርገዋል። ቆይታቸው ይቀጥላል።
ሙሉ ስሜ አንተነህ ተሰማ ይባላል፣ ግን ያው ጓደኞቼም አቢ ስለሚሉኝ አቢ የሚለው ስም ተጣብቆ ቀርቷል እና አሁንም ተወልጄ ያደግኩትኝ አዲስ አበባ ነው። ያደግኩትኝ ወደ ጨርቆስ አካባቢ ነው። እንግሊዝኛ ቋንቋ በጣም ከልጅነት ጀምሮ የምወደው ነገር ነበር።
አንተነህ፣ በአሁኑ ሰዓት በሺዎች የሚቆጠሩ ሰዎች የሚከታተሉትን የዩቲዩብ ላይ የእንግሊዝኛ ማስተማሪያ አውታር ማራኪ ይባላል፣ እሱን ለመጀመር ለመክፈት ያነሳሳህ ነገር ምንድን ነው? እንዴት ለመጀመር ፈለግ?
መጀመሪያ አስተማሪ ነበርኩኝና ኮቪድ በተጀመረበት ጊዜ ምንም አይነት የመገናኛ እድሉ አልነበረኝም ከተማሪዎች ጋር። ሁለት ወር ሶስት ወር ቁጭ ብዬ ለመጠበቅ ሞከርኩ። ምንም የተለየ ነገር የለም። ከዛ በኋላ የተማሩትን ነገር የረሱት እንደነበረ እና በጣም እንደሚያስፈልጋቸው ሲነግሩኝ ቆይ ለነሱ የሚሆን ነገር ብዬ ለ20 ሰዓት ተማሪ የሚሆኑ ነው ቪዲዮች ሰራውኝ እና ዩቲዩብ ላይ አስቀመጥኩላቸው። ከጠበቅኩት በላይ በጣም ብዙ ሰዎች ወደዱት። ስልኬም መጮሁን አላቆመም። ከዛ በኋላ በጣም ተበታትቼ ሙሉ ጊዜ ሰጥቼ የምሰራው ስራ ሆነ ማለት ነው።
ይሄ በዩቲዩብ ላይ የምትሰጠው የእንግሊዝኛ ማስተማሪያ አገልግሎት ምን አይነት ደረጃ ላይ ያሉ ተማሪዎችን የሚመለከት ነው? በምንስ ሁኔታ ነው እየሰጠ የምትገኘው?
በማንኛውም ደረጃ ያሉ ሰዎች ከዚያው ተነስተው በጣም ጎብዝ ለሆኑ ሰዎች የሚሆኑ አይነት ኮንቴንቶች እንሰራለን። እና ልዩ የሚያደርገው ምንድን ነው? ድርቅ ያለ ነገር ሳይሆን ወዲያው ተምረው ወዲያው እንዴት መጠቀም እንደሚችሉ የሚያሳዩ ነገሮች እናስገባለን። ከዛም በተረፈ የእውነት ተናጋሪዎች፣ የቋንቋ ተናጋሪዎች የምናስተምረው ነገር ሲጠቀሙበት ከፊልሞች ላይም እና ከሙዚቃዎች ላይ ቆራርጠን በማውጣት እንዴት መጠቀም እንደሚችሉ እናሳያቸዋለን። እና ከዜሮ ጀምሮ በጣም ላይ ያሉ ሰዎችን እናስተምራለን ማለት ነው። ብዙ ከስተምሮቻችን አሁን በአሁኑ ሰዓት አሜሪካን ያሉት እዛም ሲኖሩ ያው አክሰንት ምናምን ኤክስፕሬሽኖች ያለማወቅ ካልቸራል ዲፍረንስ ምናምን አሉ እና እሱን ጋፕ ለማጥበብ በተቻላቸውን መጠን ልክ እንደ ኔቲቮቹ እንዲያወሩ አድርገን እናስተምራለን። በተቃራኒው ደግሞ ገጠርም ሰዎች ያሉ ምንም ስለ ቋንቋው ፍንጭ የሌላቸው ሰዎችም ለማስተማር አድርገን አመቻችተን ነው የምናወጣው ማለት ነው።
ቀደም ብለህ ነግረኸኛል የፊት ለፊት ትምህርት ትሰጥ ነበረ በመማሪያ ክፍሎች ውስጥ ለተማሪዎችህ ማለት ነው። አሁን ደግሞ በማህበራዊ መገናኛ በዋናነት በዩቲዩብ በኩል ነው ትምህርቱን የምትሰጠው። ሁለቱ ላይ ያለው ልዩነት ምን ይመስላል? ምን ይፈትናል? ምን አዲስ ነገር ሳለው?
በዋነኝነት ያላቸው ልዩነት ምንድነው? ክላስ ውስጥ ሆነው ሲማሩ ያው እንዲያወሩ ይገደዳሉ። እነሱ ምላሽ ካልሰጡ ምን የሚሄድ ነገር የለም። ዩቲዩብ ላይ ሲያዩ ያው ወደኋላ አክቲቭ ሆነው በደንብ በትክክል ራሳቸው መናገሩ ላይ ፎከስ አያደርጉም። ይቺ እንድቸርጋት ምናምን እያለ ኮሬክሽን የሚሰጣቸው ሰው አይኖርም። ግን ዋና ሀሳቡን ይረዱታል። ያን ነገር ከተማሩ በኋላ ወስዶ የራሳቸው ማድረግ የነሱ ድርሻ ነው የሚሆነው። እዚህ ጋር ግን ሲሆን ያው እስኪበለው እንደዚህ አድርገው እያለን ያሰፋል መስራት እንሞክራለን ማለት ነው። ይሄ ክላስ ውስጥ እንዳሉ እንዲሰማቸው ለማድረግ ብለን ሌላ ልዩ የሚያደርገው ነገር እኛ መቻል ምንድን ነው ተማሪ ቁጭ አድርገን ነው የምናስተምር። አንድ ተማሪ ቁጭ አድርገን እነሱን በመወከል እንደዚህ አይደለም እንደዚህ ነው የምትለው እያለን ለእያንዳንዱ ሌቭል ብዙ አይነት ተማሪዎች ስላሉን በጣም ለጀማሪዎች ከሆነ ጀማሪ ሰው አስቀምጠን እሱን ስናስተምረው እና ሲገባው ሲችል ያሳየን ነው እንትን ምንለው ያው ፉክክርም ስሜት እንዲፈጥርባቸው ማለት ነው። ዋናው ልዩነቱ ይሄ ነው።
ኢትዮጵያውያን የእንግሊዝኛ ቋንቋን ማወቅ እጅግ ጠቀሜታ እንዳለው ያምናሉ አብዛኞቹ። ነገር ግን ደግሞ በፍጥነት የሚችሉት ጉዳይ አይደለም፣ በአንዴ የሚያዳብሩት ክህሎት አይደለም የሚል አስተሳሰብም አለ። ይሄ ምን ያክል እውነት ነው? ያላቸውን የቋንቋ ብቃት ለማሳደግስ ምንድን ነው ማድረግ ያለባቸው?
ከሌሎች ቋንቋዎች ጋር ስናወዳድረው ከቻይንኛ፣ ከፈረንሳይኛ፣ ከሌሎች ቋንቋ ጋር ስናወዳድረው እንግሊዝኛ በጣም ቀላል ነው። ምክንያቱም ማንኛውም ኢትዮጵያዊ ቤት ውስጥ አስገብተህ ቤት ውስጥ ያሉትን ነገሮች ንገረኝ ብትለው ጫማ ይነግረሃል፣ ይሄ ይነግረሃል፣ የሰውነት አካላቶችን መናገር ይችላል። በጣም ብዙ ቃላቶችን ሰብስበዋል። ችግሩ ገጣጥሞ ማውራት ነው። እሱን ደግሞ ለማውራት እንዳንደፍር የሚያደርገን ቋንቋ ላይ ያለን አስተሳሰብ ነው። ያው በፊልምም በምንም አእምሯችን ላይ ሲጻፍ የነበረው ነገር ያው ነጮች የተሻሉ እንደሆኑ እኛ ምንም እንደማናቅ እንደ ወሬ ራሱ እኮ ወይ የፈረንጅ ስራ እየተባለ እነሱን ያደነቀን እኛ ወደኋላ እያስቀራን ነው። እና ልክ አንድ ሰው እንግሊዝኛ ሊናገር አፉን ሲከፍት ጃጅ ይደረጋለሁ፣ ይሳቅብኛል፣ የሚደረግብኛል የሚሉ ነገሮች አመለካከት ስላለ እሱን ወደኋላ ያስቀራን። ኢቭን እንደ መፈታተሽ ነው። አንድ ሰው እንግሊዝኛ ሲያዋራክ መጀመሪያ አእምሮ ውስጥ የሚመጣው ከመግባባቱ ይቅር ይህ ሰውዬ ከኔ የተሻለ እንግሊዝኛ ነው የሚያወራው ወይስ እንዴት ነው ብለን ካረጋገጥን በኋላ ነው። ከኛ የሚሻል ከሆነ ጭራሽ ይጠፋብናል፣ እኛ የምንሻል ከመሰለን ደፈረ ብለን እናወራለን። ሶ ሳይኮሎጂካሊ የተጻፈብን ነገር በጣም ብዙ ነገር ስላለ እሱን መደርመስ ነው አሁን የከበደው ሰው ያለው እንጂ ቋንቋ ካብለት አይደለም። የሚያውቃቸውን ቃላቶች ዝም ብሎ ቢያወራቸው መግባባት ይችላል። እሱ ለመቅረፍ ነው እየሞከርን ያለ ነው። እንደ ማንኛውም ክህሎት እንደ መኪና፣ እንደ መንዳት፣ እንደ ምናምን ዝም ብሎ በማየት ብቻ ሳይሆን የተማሩትን ነገር ውስጥ አጽንቶ በመተግበር ነው ይሄ ነገር ሊቻል የሚቻለው። ግን በአማካኝ አንድ ሰው እንግሊዝኛ በደንብ ለመግባባት በደንብ በትክክል 6 ወር በየቀኑ የሚሰራ ከሆነ ትልቅ ለውጥ ማምጣት ይችላል። ይሄ ገዳቢነቱንም በጣም ይቆማል ማለት ነው። ግን ቋንቋው እንደ ሌሎችን ቋንቋ ደግሞ የማያደርገው ነገር ምን አለ? አሁን አማርኛ ላይ ብዙዎቹን ቃላቶች በቃ ችለነዋል። ቋንቋውም በየቀኑ ብዙ አዳዲስ ብንማራቸው ቃላቶች የሉም። እንግሊዝኛ ላይ ግን ሲመጣ ጋልጾች፣ ቃላቶች፣ ምናምኖች የበዙ በጣም ስለሚመጡ በየቀኑ ራሳችንን አብዴት ማድረግ ይኖርብናል። ምንም አይነት ደረጃ ላይ ብንሆን መማራችን መቀጠል አለብን። ሌላ ደግሞ ችግሩ ምንድን ነው? ስፔሊንግ ነው። 26 ፊደል ኖሯቸው አማርኛ ላይ አሁንም የሆነ ነገር ብንሰማ እሷን ወደ ምስ መጻፍ እንችላለን። እንግሊዝኛ ላይ ግን ኢቭን ነጮች ራሳቸው እንዴት ነው የምጽፈው እንዴት ነው የሚጻፈው እያሉ ነው የሚያወሩት ሪስፖንስ ነው። ቢካዝ ትርጉም የማይሰጡ በጣም ብዙ ነገሮች ስላሉ በስምምነት ብቻ የምንቀበላቸው ነገሮች በጣም ብዙ ነገር ስላሉ አንድ ቃል ሆኖ ይሄኛው የሚነበበው እንደዚህ ነው ይባላል። ለምሳሌ ቲር የሚለውን ቃል ብናየው ቲር እንባ ነው አይደል? እንደ እንባ ሲሆን ቲር ብለን እናነበዋለን። እንደ መቅረድ የሚል ደግሞ ሲመጣበት ቴር ብለን እናነበዋለን። አንድ ቃል ሆኖ ግን እንደዚህ ሲሆን ትርጉሙ እንደዚህ ሲሆን እንደዚህ አንብበው እንደዚህ ሲሆን እንደዚህ አንብበው እንጂ የጸና የሆነ አንድ አይነት አነባብ የለው ማለት ነው። ሰው እንደ ፎርሙላ ሸምንድን ማንይዛቸው በጣም ብዙ ኤክሰፕሽኖች ስላሉ መግባባት ከቻለን በኋላ 6 ወራን ይዘን ትንሽ ኮንፈረንስ ከተሰማን በኋላ ሌሎቹ ነገሮች ደግሞ በየቀኑ አፕዴት ማድረግ ይኖርብናል ማለት ነው።
እንግዲህ አንተነ፣ በአሁኑ ሰዓት ይሄ ማራኪ እንግሊሽ የተሰኘው አውታር ከ300,000 በላይ ተከታዮች እንዳሉት አይቻለሁ። እጅግ ጥሩ የሚባል አቀባበል ያለው መሆኑን የሚያመላክት ነው። የመጪ ዘመን እቅዳችሁ ምንድን ነው? ለመጪ ዓመታት ልታቀርቡት የምትፈልጉት ጉዳይ ምንድን ነው?
ጥሩ። እሺ፣ እስካሁን ድረስ ያው በአማርኛ በእንግሊዝኛ እያደረግን ነበረ ስናስተምር የነበረው። እሱ እንዳለ ሆኖ ለእሱን ለማስቀጠል ሌላ ከጎን ለጎን የከፈትነው ቻናል አለ፣ እንግሊሽ ከዜሮ ተብሎ እንደ አዲስ ለማስጀመር ማለት ነው። በዚህኛው በኩል ግን ከሌሎች ኢንተርናሽናል የሆኑ በዚህ ፊልድ ላይ በጣም ቁንጮ ላይ የደረሱ የሚባሉ ሰዎች ጋር በመተባበር ለመስራት ያሰብናቸው ነገሮች አሉ። ኤንግቬድ ምናምን የሚባሉ ትልልቅ ቻናሎች አሉ። ወደ 7-8-9 ሚሊዮን ተከታይ ያላቸው ማለት ነው። ከነሱ ጋር በመሆን ከአገር ውስጥ ብቻ ሳይሆን ማንኛውም ዜጋ የሚጠቀምበት አይነት ትምህርቶች ለመቅረጽ እየተዘጋጀን ያለ ነው። ከዛ በተረፈ በአካል መማር የሚፈልጉ ሰዎች 4 ብራንቾች አሉ ኢትዮጵያ ውስጥ። አንደኛው አዳማ ውስጥ ነው። 3ቱ ደግሞ ሜክሲኮ፣ መገናኛ እና አየር ጤና ላይ ናቸው ያሉት። እና ማስፋት አቅቶ አይደለም፣ በጣም ብዙ ዲማንድ አለ። ግን ኳሊቲ ላይ በጣም ፎከስ ማድረግ ስለፈለግን ቀስ ብለን ኤክስፓንድ ለማድረግ ያስፈለግ ነው።
እጅግ በጣም አመሰግናለሁ አንተነህ ማራኪ እንግሊሽ ስለተሰኘው የእንግሊዝኛ ቋንቋን ለኢትዮጵያውያን የሚያስተምረውን የዩቲዩብ አገልግሎት አስመልክተህ ለሰጠህን ማብራሪያ፣ ላቀበልከን መረጃ ሁሉ በአድማጮች ስም በእጅጉ አመሰግናለሁ። እንግዲህ ትልቅ ቦታ እንድደርሱ እመኝልሃለሁ።
እኛም እናመሰግናለን።
ጋቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ኢየሩሳሌም የህጻናት ማህበረሰብ ልማት የተባለ ግብረሰናይ ድርጅት በአስቸጋሪ የኑሮ ሁኔታ ላይ ነበሩ ያላቸውን 91 የሚሆኑ ወጣት ሴቶችን ከሰሞኑ ገንዘብ በመስጠት በተለያየ ሙያ ማሰማራቱን አስታውቋል። ድርጅቱ በቅርቡ ባዘጋጀ ማበረታቻ ሽልማትም እያንዳንዳቸው 20,000 ብር ተቀብለው በመረጡት የሙያ መስክ የተሰማሩት ወጣት ሴቶች ከአንድ አመት በኋላ በጥሩ የህይወት መስመር ላይ መሆናቸውን በሰጡት ምስክርነት አስተያየት ሰጥተዋል። አስቴር ምስጋናው በዚህ ዙሪያ የተሰናዳ ዘገባ አላት።
መቅደስ እንደምትባል የገለጸችልን ወጣት በሴተኛ ዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች።
ግን አንድ ወር ሲባል ያለው ምክንያቱም ብሩ 500 ራሱ ተቀበል ለሰከንድ ነው ያደረም ያለው ለእኔ ማለት ነው። ግን ምንም ነገር ጥቅም የለም። በዛ ለመስመር ላይ የሰራው አጋጣሚ ፖሊሶች እንደዚህ ድርጅት አለ እንደዚህ ለምን አትገቡም አሉ።
ኢየሩሳሌም ህጻናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የ20,000 ብር መነሻ ገንዘብ ጸጉር ቤት እንደከፈተችና ውጤታማ እንደሆነችም ታብራራለች። ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ 91 ሴቶችን ኢየሩሳሌም ህጻናትና ማህበረሰብ ልማት ድርጅት ውስጥ ከ3-4 ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የ20,000 ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ ዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከሱ አልፎ ለወንድሟም የስራ እድል እንደከፈተ ችለት ትናገራለች።
ወደ 3 ወር ስልጠና አለው። ያው በምትፈልግ የሙያ ዘርፍ ትሰለጥኛለች። ልብስ ቤት፣ ጸጉር ቤት፣ በቃ የፈለግሽው የምትፈልጊው ይህንን አድርጋለሁ። ከጤናሽን ከምንሽን አቅም የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው። መርጠሽ ትገቢያለሽ። ስልጠና 3 ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጦ እንደፍተን ነው ምግብን በቃ ማናደርገው። አሁን ከዛ ህይወት ስቀየር በቃ እረፍትን፣ ሰላምን ጭራሽ ዘመድ ሄድሽ መጠየቅም በጊዜ መግባትም በጣም ደስ የሚል ህይወት።
አንቺ ምን መማሙ ያመረጥሽ?
አሁን እኔ የመረጥኩት ጸጉር ቤት የሴቶች ጸጉር ቤት እና በጣም ሰራለሁ። ጥሩ ነው እየሰራው ነው። እግዚአብሔር ይመስገን።
ከፍተሻለሁ?
አዎ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ጸጉር ቤት ስትራላይዘርና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ጸጉር ቤት ከፍቼለታለሁ። እነሱ የሰጡን የ20,000 ብር እቃ ገዝተው ነው። ኖርማሊ ግን ከዛ ከእቃው ሌላ አንድ ካስክ ጨምሬያለሁ። ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ ሌላ የስራ እድል ፈጥሬለታለሁ።
የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የ8,000 ብር ድጋፍም የተሰጣቸው አሉ። በሽልማቱ ስነ ስርዓት ላይ ንግግር ያደረጉት የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ሙሉጌታ ገብሩ የሚከተለውን መልእክት አስተላልፈዋል።
የመጀመሪያ የምንሰራው እነዚህ ልጆች የስነ ልቦና ትምህርት ነው የምንሰጠው። ማስተካከል፣ አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማመኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛም መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ ጠብቀን ህይወት ተሰርታ አለ። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚህ ጋር ደርሳለሁ፣ እንዲህ አደርጋለሁ፣ እንዲሆናለሁ፣ ቤተሰብ መሰርታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት ነው። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም በራሳችን ስንተማመን በእውቀታችን በችሎታችን ሰርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከተወሰነ ጊዜ ነው የሚረዳው፣ ያ አይቀጥልም። ስለዚህ በአብዛኛው ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ።
እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ 91 ወጣት ሴቶች ካሳለፉት ህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር።
ቢዝነስ ስራ ቤት የነበርኩት መስመር ነገር ስራ የነበረ ከምላችሁ በላይ ካሳቢያው ልጠጣለሁ፣ ሲጋራ ጨሳለሁ፣ ቅማለሁ፣ በጣም እናደላለሁ። ራሴን ለማጥፋት ሞክሬ ነበረ እና ጆጆ ቤት ራሱ በዚህ ስራ ምክንያት ጆጆ ቤት ላገኘው ብቻ ነበር። በኢየሩሳሌም ትንሽ እያመመኝ ነበር፣ የሆነ ጭንቅላቴ ነው ብዬ መንካት እንትን ነበረ እና አባይ በጣም አመሰግናት እሷ ናት። በቃ የውትኝ በቃ ለኢየሩሳሌም ድርጅት እንደዚህ ባለን ብይጫ ማከራቸዋለን እንደዚህ ብቶኝ እንደዚህ ምናምን በህክምና በቃ እንደት እንደ ወንድም ሆነው ይመክሩናል። ሲሁም
የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል።
ለሰባተኛ ጊዜ እያስመረቀ ነው። ስለዚህ ሌሎች መንግስታዊ ያልሆነ ድርጅቶችም አላችሁ፣ እባካችሁ በእነዚህ አይነት ነገር እንስራ። ትውልድ መቅረጽ እየስለሆነ ምሳለም በዚህ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አጥተው ማሳደግ አቅቷቸው እራሳቸው መሆን አቅቷቸው በየጎዳናው ከፖሊስ የአይጥና ድንበት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ መስሪያ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ናቸው እና እንኳን ደስ አላችሁ።
ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ህጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት፣ በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከ3 ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አውሮፕላን አምራቹ ቦይንግ ኩባንያ ክስ እንዲመሰረትበት የዩናይትድ ስቴትስ ፌዴራል ፍርድ ቤት ባሳለፈው ውሳኔ መሰረት በሁለቱ የቦይንግ 737 ማክስ አውሮፕላኖች ላይ በደረሰው አደጋ ህይወታቸውን ያጡ ዘመዶች ቀጣይ ፍርድ ቤት ቀርበው ቃላቸውን እንደሚሰጡ ከፍርድ ቤት ያገኘውን መረጃ ጠቅሶ ሮይተርስ ዘግቧል። ስመኝሽ የቆየ ይህንን ዘገባ እንደሚከተለው አጠናቅረዋለች።
በቦይንግ 737 ሁለት አውሮፕላኖች ላይ የደረሰውን አደጋ ተከትሎ እንደ አውሮፓውያን አቆጣጠር በ2021 ዓ.ም የተደረሰውን ስምምነት የተጎጂ ቤተሰቦች መቃወማቸውን ተከትሎ የዩናይትድ ስቴትስ የወረዳ ፍርድ ቤት ዳኛ ሪድ ኦኮነር ቦይንግ ኩባንያ ፍርድ ቤት ቀርቦ በወንጀል እንዲጠየቅ ውሳኔ ያሳለፉት ባለፈው ሳምንት ነበር። ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ በቀረበበት የማጭበርበር ሴራ ክስ ዙሪያ እንደ አውሮፓውያን አቆጣጠር በጥር 2021 ዓ.ም የፍትህ ሚኒስቴር እንዲዘገይ ያደረገው የ2.5 ቢሊዮን ዶላር የክስ ስምምነት ተፈራርሟል። በስምምነቱ መሰረትም ቦይንግ በወንጀል ያለመከሰስ ከለላ ማግኘት ችሎ ነበር። በዚህ ዙሪያ ሀሳቡን እንዲሰጥ ሰኞ ዕለት የተጠየቀው ቦይንግ አስተያየት ከመስጠት ተቆጥቧል። የተጎጂ ቤተሰቦች የፍትህ መስሪያ ቤቱ ዋሽቷል፣ በሚስጥር ባካሄደው ሂደትም መብታችንን ጥሷል ሲሉ በመከራከር ዳኛ ኦኮነር የቦይንግን በወንጀል ያለመከሰስ መብት እንዲያነሱ ጠይቀዋል። ዳኛ ኦኮነር በጥቅምት ወር ባሳለፉት ውሳኔ በሁለቱ በተከሰከሱት የቦይንግ 737 ማክስ አውሮፕላኖች ሕይወታቸውን ያጡ ሰዎች በሕግ ፊት የወንጀል ሰለባዎች ተደርገው ይወሰዳሉ ብለዋል። የቤተሰብ አባላትም ቦይንግ በወንጀለኛ መቅጫ ሕጉ መሰረት ክስ እንዲቀርብበት አሳስበዋል። እንደ አውሮፓውያን አቆጣጠር በ2018ና በ2019 በኢንዶኔዥያና በኢትዮጵያ የደረሱት የመከስከስ አደጋዎች ቦይንግ ከ20 ቢሊዮን ዶላር በላይ እንዲያወጣ ያደረጉ ሲሆን ከፍተኛ ሽያጭ የነበረው አውሮፕላን ለ20 ወራት ከበረራ እንዲታገድ ሆኗል። የዩናይትድ ስቴትስ ምክር ቤትም የአውሮፕላን ጥራት ማረጋገጫን የሚያሻሽል ሕግ እንዲያጸድቅ አድርጓል። በክስ ሂደቱ ላይ ቃላቸውን ይሰጣሉ ተብለው ከሚጠበቁት መካከል በአደጋው 3 ልጆቹን ሚስቱንና አማቱን ያጣው ፖል ኒሮጌና ሴት ልጃቸውን ሳሚያ ሮዝ ቱሞን ያጡት ናዲያ ሚለርና ሚካኤል ስቱሞን እንደሚገኙበት የፍርድ ቤት መዝገብ ያሳያል። በአውሮፕላን አደጋዎቹ ህይወታቸው ካለፈው 346 ሰዎች መካከል የጥቂቶቹን ዘመዶች የወከሉት ጠበቃ ፖል ካሴል እንደሚሉት ቤተሰቦቹ በችሎቱ ላይ ለሚወዷቸው ሰዎች ሞት ተጠያቂ ስለሆነው ኩባንያ ለመናገር በጉጉት እየተጠባበቁ ነው። ቦይንግም ሆነ የፍትህ ሚኒስትር ለተጎጂ ቤተሰቦች ካሳ የሚውል የ500 ሚሊዮን ዶላር ፈንድ፣ 243 ሚሊዮን ዶላር የቅጣት ክፍያንና ለአየር መንገዶች የሚከፈል የ1.7 ቢሊዮን ዶላር ካሳ የሚያጠቃልለውን የክስ ስምምነት ጥሶ ክሱ እንደገና መከፈቱን ይቃወማሉ። ቦይንግ በህዳር ወር ስምምነቱን እንደገና ለመክፈት የሚደረግን ማንኛውም ጥረት እንደሚቃወም ተናግሮ ይህ ከዚህ በፊት ታይቶ የማይታወቅ የማይሰራና ፍትሃዊ ያልሆነ ነው ሲል ገልጿል። ስምምነቱን ለሁለት ዓመት ያክል ሲያከብር መቆየቱንም አመልክቷል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪ የአዲሱ ትውልድ ድምፅን ነው። መሰናዷችን ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2:30 በኢትዮጵያ ሰዓት አቆጣጠር በሬዲዮ ቴሌቪዥን ይቀርባል። እንዲሁም ደግሞ ቅዳሜና እሁድም ደግሞ በሬዲዮ ቀጥታ ስርጭት ይቀርባል። ዝግጅቶቻችንን ኢትዮ ሳት ላይ በሳተላይት ልታገኟቸው ትችላላችሁ። እንዲሁም ደግሞ የቪኦኤ አምሃሪክ የፌስቡክ ገጽና ድረ ገጾችም ላይ ልታገኟቸው ትችላላችሁ። የመጨረሻውን ዘገባችንን ላስተዋውቃችሁ። የተጣሉ ወረቀቶችን በመሰብሰብ ይተዳደር የነበረው መሐመድ ሳቢር ዛሬ ላይ በፓኪስታን ላሆር ከተማ የድሆች ሰፈሮች ውስጥ የሚኖሩ ህጻናትን የሚያገለግል ትምህርት ቤት መስርቷል። የቪኦኤው ሳማን ካህን የላከውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል።
መሐመድ ሳቢር ከተማሪዎቹ ጋር እያወራ ነው። ማንበብ የሚችል ማሰብ ይችላል፣ የሚያስብ ደግሞ ቀድሞ ይሻገራል የሚል ምክርም እየሰጣቸው ነው። ሳቢር በአንድ ወቅት በፓኪስታን ላሁር የድሃ ሰፈሮች ውስጥ የሚኖር ብላቴና ነበረ። ያኔ ነበር ወደ ትምህርት የሚወስደውን ጎዳና የመረጠው። ሕይወቴ ከተወለድኩበት ደሳሳ ቤት ይጀምራል። ወላጆቼ ቆሻሻ የሚለቅሙ የጉልበት ሰራተኞች ነበሩ። ቁርአን ለመማር ወደ ሃይማኖታዊ ትምህርት ቤት በመላኬ እድለኛ ነኝ። ከዚያ ጀምሮ ማንበብ ተማርኩ። ቆሻሻ በምለቅምበት አፍታ ሁሉ ጋዜጦችን አስቀር ነበር ያለው። ሳቢር ገንዘብ ለማግኘት ወደ ቆሻሻ መጣያ ስፍራ ፊቱን አዙሮ ነበረ፣ የሚሸጡ መዳብ፣ ወረቀትና ፕላስቲክን የመሳሰሉ ቁሳቁሶችን ለማግኘት። ከዚህ በተጨማሪ የመመገቢያ ሳህኖችን አጥበዋል። ከትራፊክ መብራቶች ስር የሚቆሙ መኪኖችን መስታወት ወልውሏል። በዚህ ሁኔታ የከፍተኛ ሁለተኛ ደረጃ ትምህርቱን ያጠናቀቀው ሳቢር የኋላ የኋላ ቻርተርድ ማኔጅመንት አካውንታንት ኦፍ ፓኪስታን ከተሰኘ ተቋም ዲፕሎማውን ተቀብሏል። ሳቢር ግን ትልቁ ስኬቴ ነው ብሎ የሚገልጸው እስላማባድ ሲል የጠራውን በላሁር የድሃ ሰፈሮች ለሚኖሩ ህጻናት የትምህርት ዕድል የሰጠውን ትምህርት ቤት መመስረቱን ነው። በ2007 ዓ ም ነበረ የተጀመረው። ገና 20 ዓመቴ ነበረ። ከማኅበረሰቤ ተለይቼ ያደግኩኝ፣ ሌሎች የሌላቸውን እኔ ግን ልፈጽማቸው የምችላቸው ነገሮች እንዳሉ ይሰማኝ ነበረ። ለእኔ ትምህርት እኩልነትን ለማምጣት በእጅጉ የተሻለው መንገድ ነው። መጀመሪያ የእህትና ወንድም ልጆችን ልጆቻቸውንና የተቀረውን ማህበረሰብ በማስተማር ጀመርኩን ያለው ሳቢር ለጊዜያዊ መጠለያነት በተቀለሰ ድንኳን ውስጥ የተጀመረው ትምህርት ቤት አሁን ወደ 4 አድጓል። ከማህበረሰቡ በተደረገለት ድጋፍ ጭምር ስላማባድ በአሁኑ ሰዓት 650 ተማሪዎችን እያስተማረ ይገኛል። ሮሽኒና አይሻ ወሪያ ከተማሪዎች መካከል ናቸው።
ከዚህ በፊት ትምህርት ቤት ሄጄ አላውቅም። አሁን አዲስ ትምህርት ቤት አለን። መማር ወዳለው ዶክተር መሆን ፈልጋለሁ። ሰዎች በጥሩ ቤቶች ውስጥ ሲኖሩ ያለው እኛም በጥሩ ሁኔታ መኖር እንፈልጋለን። ተምሬ ትልቅ ደረጃ መድረስሻለሁ።
ሳቢር በደሃ ሰፈሮች ውስጥ ሲኖር ከተለመደው ወጣ እንዳለ ሰው ይታይ እንደነበር ያስታውሳል። ለትምህርት ያለው ፍቅር ተግዳሮቶችን እንዲወጣ እንዳስቻለውም ይናገራል።
ኩዴ ግድ ሄርሚያ ሰው ሰፊ እክ በቻ ቾታ ተበጨ
በቆሻሻ ቆልል ላይ ተቀምጦ የሚያነብ ይሄትና ወንድሞቹ ልጆችና ሌሎችም ልጆች የሚያሾፉበት ልጅ አስቡት። ያበድኩ ወይንም ጊዜም በንባብ ያጠፈው ይመስላቸው ነበር። ለኔ ግን እንደ አስማት ነው ያለው። ሳቢር የሚያምንበት አስማት አስደናቂ ነገር ወጣቱ ትውልድ ከደሃ የላሆር መንደሮች የተሻገረ ህይወት እንዳለው ማስተማርን ነው።
ጋቢና ቬ የአዲሱ ትውልድ ነው። ድምጽ ነው በመከታተል ላይ የምትገኙት። አሁን ደግሞ ሙዚቃን ጋብዛችሁ
Yeah.
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። የዛሬ የኤሮብ ምሽት ጥር 17/2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ ደግሞ በምስልና ድምፅ ቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት እንዲሁም ደግሞ ጥያቄ ያላችሁ በፌስቡክ ገጻችን ቪኦኤ አማርኛ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። ሰላም ጤና ስጥልን። ደህና ደሩ።